Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መጋቢት 12 2013 ዓ.ም መርሃ ግብሩን ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁን ታመሹ ዘንድ እንጋብዛለን። ለዛሬ ከዚህ ቀደም በጋቢና ቤሌ ከተሰሙና ለእሁድ ምሽት ተደግመው ቢደመጡ ያነቃቃሉ ያልናቸውን መራርጠን ይዘንላቸዋል። ወደ መጀመሪያው ዘገባ እንለፍ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው የሚመጡት። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚደረገው ሩጫ ተጠምደው ያሰሙትን ትምህርት ሳያገኙ ይቀራሉ። ሐምራዊት ተስፋ በአሜሪካ ሀገር ትምህርት ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉበትን መንገድ በማመቻቸት ለአመታት ስትረዳ ቆይታለች። ስመኝሽ የቆየ እንደሚከተለው ታስደምጠናለች።
ሐምራዊት ተስፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ አመታት አገልግላለች። ስራዋም በአሜሪካን ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሐምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ ዓለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና ቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው።
መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር በአንድ ላይ ይደራረብበትና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ሲመጣ ደግሞ የሚቀበሉ ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመዱ ይሆኑና እንደምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን ኑሮን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው፣ ዝም ብዬ ነው ይህን ነገር ይዤ የመጣሁት ወደሚለው ወደ ተስፋ መቁረጥ ብዙ ሰዎች፣ ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ።
ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሐምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው።
በጣም 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 ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት፣ ኢቨን ኢትዮጵያ ከነበራቸው በላይም ራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት።
ለምሳሌ ሐምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሐምራዊት ትገልጻለች።
የነጻ የኮምፒውተር ክላስ እንሰጣለን፣ ኮምፒውተር መማር ለሚፈልጉ። ከዛ ደግሞ ኮምፒውተር ፎር ደ ወርክ ፕሌስ የሚባል ኤክሴል፣ ፓወርፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። ልክ በጤና ዙሪያ መማር ለሚፈልጉ ይሄ አፓርትመንት ሜንተነንስ ምናምን የሚባሉ አጫጭር ኮርሶች አሉ። በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስኮላርሽፖች አሉ። ከዛ ከትምህርት ቤቱም ውጭ አሉ። የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው።
እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል ትምህርት መማር እፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎች ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት?
እኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠይቅ ሰው ነው እንትን የሚያደርገው። ከዛ ሌላ የምመክረው ምንድነው፣ ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለውና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደውና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አውቃለሁ በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች አውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ። በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱን ሰዎች ራሳችንን ሰራውን ብናደርግ ጥሩ ነው ላለሁ።
ሀምራዊ ትምህርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከማመቻቸት በተጨማሪ ካለፈው አመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ፣ ሜሪላንድ እና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው፣ በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ይገጥሟቸዋል። ሀምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአእምሮ ጭንቀት ይዳረጋሉ።
እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ የአእምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በትዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው እቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ እቤት እንደዚያው መሆን ለምዶ በቃ አሁን ውጭ መውጣት አይፈልግም እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ።
በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና፣ በስደተኛ አገልግሎት፣ ልጅ አስተዳደግና የመሳሰሉ ጉዳዮች ችግራቸውን መጋራት፣ ሀሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ችለዋል። ሀምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረፍ ስራዎችን እንደሚቀጥል ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ግን ፈጣሪ አልኩኝ አንቺን ለስራ ለሰጠኝ አፍቃሪ
ከመቶ 60 አመት በፊት በጉራጌ ዞን እንደኖረችና ለሴቶች መብት መከበር ተታገል እንደነበረ በሚነገርላት በቃቂ ውርደት ስሜት ሰየመው በመብቶችና የዲሞክራሲ እድገት ማህበር ካርድ የሚዘጋጀው ውርደት የምርምር መርሃ ግብር የመጀመሪያ የጥናት ውጤቱን ይፋ አድርጓል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ ኢኮኖሚያዊና ስነልቦናዊ ጉልበትና ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ አላቸው ተብሎ በሚታመኑት በኦርቶዶክስ በሙስሊምና በፕሮቴስታንት እምነት ስብስቦች ውስጥ ባሉ የጽዋ ማህበር ጀማና የጸሎት ቡድኖች ዙሪያ ላይ የተሰራ ነው። ከጥናቱ አድራጊ ኢየሩሳሌም በላይ ጋር ቆይታ አድርጌ ነበር። ቆይታችን ኢየሩሳሌም ስለ ጥናቱ ይዘት ከመታስረዳበት ይጀምራል።
የጥናቱ ርዕስ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልበትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር 7 ወር ፈጅቷል። የካርድ ዌብሳይት ላይ የእንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛና በኦሮመኛም አፕሎድ እናደርጋለን። ሃርድ ኮፒም ኦፊሳችን ውስጥ ይገኛል።
ይሄንን ምርምር ማድረግ ያስፈልገበት ምክንያቱ ምን ነበር?
ለመነሻ የሆነን ሐሳብ የነበሩ ስታቲስቲክሶች ናቸው። ለምሳሌ በኢትዮጵያ ዙሪያ ያሉት አሃዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ። እንደውም በ2015 በፒው ሪሰርች ሴንተር በሚባል አንድ ዓለም አቀፍ ተቋም የተጠና ጥናት ኢትዮጵያን በዓለም ውስጥ ካሉ ሁሉ ሀገራት ሃይማኖተኛ ይላታል። ሁላችንም ደግሞ በየአካባቢያችን እንደምናየው ሴቶች የትኛውም የሃይማኖት ተቋማት ላይ ጎላ ሚና አላቸው። የተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ጾታዊ ጉዳይ ውስጥ ጠጋ አድርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያ ሴቶች የስነ ጾታ ጥያቄ አለባቸው፣ የእኩልነት ጥያቄ አለባቸው፣ የመብት ጥያቄ አለባቸው። እንዲሁ ሌላ ጥናት ደግሞ እንደሚያሳየው በዓለም አቀፍ የጾታዊ መለኪያ ወይም ጀንደር ኢንዴክስ ይባላል የ2020 ጥናት ላይ ኢትዮጵያ ሴቶችን 152ኛ ይላቸዋል ከዓለም ሀገራት። ይህም ማለት በሁሉም ደረጃ በሶስተኛ ደረጃ ትምህርት፣ በአስተዳደር፣ በስልጣን፣ በኢኮኖሚያዊ አቅም፣ በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ ዓለም ሴቶች የወረዱ ናቸው። ስለዚህ እነዚህን ሁለት ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖታ የቀረበ ነገር የለም እና በዛ ውስጥ የማጎልበት ስራ ይሰራል ወይ? ከተሰራስ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት። የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል። ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ አውድ የተሰሩ ተመሳሳይ ጥናቶች ከነበረው ውስንነት፣ እንደገናም ደግሞ ከምንፈልገው የመረጃ አይነት የምንፈልገው መረጃ አሃዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቲቲቭ ሜቶዶሎጂን የተጠቀምነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት፣ እንዲሁም ወደ መጀመሪያ ሰሞን ሰው ከቤት የማይወጣበት የነበረ ወቅት ነበር በኢትዮጵያ ውስጥ። ስለዚህ የቃለ መጠይቅ ሜቶዶሎጂ ነው። ለዛም ግብዓት እንዲሆኑ 55 የግለሰብ ቃለ መጠይቅ፣ ከዛም ደግሞ በመቀጠል 2 የቡድን ቃለ መጠይቆች አድርገናል።
በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁት እና ምን አይነት ሃይማኖታዊ ስብስቦችን ነው ያያችሁት? የቴታ አካባቢ ነበር የሄዳችሁት? ስለሱ ውስጥ ትንሽ ጠለቅ ብለሽ ንገሪ።
ውስጥ 3 ትልልቅ ሃይማኖት አሉ፣ ወይም 97%ን ያክል የሚወክሉ 3 ትልልቅ ሃይማኖቶች። ኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ግሩፖቹን ስንመርጥ ከነዚህ ሃይማኖቶች ነው የመረጥነው። ልክ ጥናቱን ስናቀደው እና ዲዛይኑን ስናወጥ ማህበረሰባዊ ዩኒቶቹን ነው እንጂ ሃይማኖታዊ አስተምህሮቶችን፣ ቀኖናዎችን፣ ዶክትሪኖችን አናጠናም በሚል ወሰንን። እነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም ኦሮሚያ ክልልም እንዲሁም ከአማራ ክልልም መርጠናል። ወደ እስልምና
ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማዓን ነው። ስንመርጥ ሐረማያ ዩኒቨርሲቲ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን፣ ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ ሶስተኛ ጀማዓ አገኘን። ወደ ጸሎት ማህበራትም ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ ጫባሲና ለአርባ ዓመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተስ ኢን ክራይስት የሚገኘን ከስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሐዋሳ ውስጥ ደግሞ ሶስት የተለያዩ አብያተ ክርስቲያናት ስር ያሉ የሴቶች ህብረትን አገኘን።
እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው እና ከእሱ አንጻር ያገኛችሁት ነገር ምንድን ነው? በጥናቱ
ምረ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን የሚጠየቅ ነው። ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸውም ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት የተነሳ እህታቸው ስትጎዳ ያበድራሉ፣ ስትቸገር ይደርሱላታል። ይህንን አግኝተናል። ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም፣ ነገር ግን ሶሻል ካፒታል በሚባል አይነት እዛ ሲሸፋፈኑ ሲደራጁ አይተናል። እንደውም አንድ እቁብ ሁሉ ይጣላል። ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ናቸው። ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ። ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋጥተው ይሰጣሉ። ለካህናት ልብስ ያሰራሉ። እንደ መቄዶኒያ የመሳሰሉ ኢንስቲትዩሽኖችን ሄደው ይደግፋሉ። አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉ እና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ በኢኮኖሚ ደረጃ። ሁለተኛውና የዚህ ጥናት የጀርባ አጥንት ነው ብዬ የማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር፣ ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ፣ እንደ እህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብናቸው ንግርቶች አሉ ከጥናቱ ላይ የተወሰዱ። ሴቶች ስለነዚህ ስለ ግሩፕስ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው፣ ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው፣ የኔ እህቶቼ ስወዳቸው እንደዚህ የመሳሰሉ በጣም ኢንቲሜት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት ረፍት እንደሚያገኙ የህይወትን ችግሮች፣ አሁን አንድ ሴት ከባሏ ጋር ባላት ግንኙነት ብን ነገር ቢከፋት ሮጣ ሄዳ የምታናገረው ይህንን ህብረት ነው። ምክንያቱም በአንድም በሌላም ይረዱኛል ይመስሉኛል ብላ ስለምታስ እንደገና ደግሞ ሲመጡ አይተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ ነው፣ ባህል፣ ቋንቋ ምናምን የሚመጡት፣ ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትም በጣም ጎልቶ የወጣው ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር፣ ማህበራዊ መደጋገፍ፣ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሜታ ይተናል። ውጤቱ ይህንን አገኘን። ከዛ ግን ካገኘን በኋላ በምንጠብቀው የኤምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ለናስታረቅ የተቸገር ነው። እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ። ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶችን አይነኩም፣ አይተቹም። አንዳንዴም ስለ ስነ ጾታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን በአካባቢያቸው ያሉ የመብት ጥያቄዎችንም አያነሷቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ጾታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉ። ለዛም ነው እሺ ጉልብትና ይሄ ካልሆነ ጉልብትና ምንድን ነው ለእነዚህ ሴቶች ብለን ጉልብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬትና በኢትዮጵያዊ ሴቶች መካከል ሊያስታርቅ የሞከረው።
እሺ መደምደሚያ አድርጋችሁ ያነሳችኋቸው የምክረ ሀሳቦችና የጠቆሟቸኋቸው ነገሮች ምንድን ናቸው?
መደምደሚያ አድርገን ያነሳናቸው ሀሳቦች ከመጀመሪያው ጥያቄ ጋር የተሳሰሩ ናቸው። ጥናቱ የሚጠናበት አውድ ሃይማኖትን በአንድ ጥግ፣ የጾታዊ ጥያቄዎችን በአንድ ጥግ ያደረገ አውድ ነው። ብዙ አካባቢ ላይ ያሉ ደግሞ ጥናቶች የሚያሳዩት በጣም ወይ በአንደኛው ጥግ ይለጠጣሉ እና ሃይማኖትን በጭፍኑ እንደ እንደ ጫቋኝ አርጎ የሚታርኩ ጥራቶች አሉ። ወይ ደግሞ ባንደኛው ጥግ በጣም ይለጠጡና አንዲት ሴት የሥራተ ጾታ መብቷን ከጠየቀች ሃይማኖቷን መተው አለባት የሚሉ ጥናቶች አሉ። ጥናቱ መጨረሻ ላይ ደመደመው ምንድነው? በሁለቱም ጥግ የሆነ መልስ መመለስ አይገባንም። መሃል ላይ ያሉ፣ በአካል ያሉ፣ በእውን ጋዱ ዓለም ላይ ያሉ፣ መሃል ላይ አስታርቆ ይሄዱ ያሉ ሴቶች አሉ። ሃይማኖታቸውንም ሳይተው ነገር ግን ደግሞ የጾታዊ ፍላጎታቸውን ወይም ደግሞ የስነ ጾታ ጥያቄዎች ቻቸውን የማብቃት የጉልበትና ጥያቄዎቻቸውን እየመለሱ ያሉ ሴቶች አሉ። ስለዚህ ከዚህም በኋላ ለመንግስት ተቋማት ለእንዲሁም ሃይማኖት ላይ ላሉ ሰዎች ከዛ መዘለል ለእያንዳንዳችን መሃል ላይ ሊያስታርቁ የሚችሉ ሐሳቦችን መሞከር በፖሊሲም በህግም በፕሮጀክት ዲዛይኖችም በእነዚህ ሁሉ እሴታችን ላይ ያለውን ነገር እኔ የሚል አውጣዊ የሆነ የጥናት ዘይቤን ሊያስተዋውቅ ሞክሯል። ጥናቱ ላይ ሁለት የቡድን ቃለ ምልልስ አድርገን ነበረና ሴቶችን አንድ ጥያቄ ጠይቀናቸው ነበር። ሃይማኖት ለጾታዊ እኩልነት እድል ነው ወይስ ጋሬጣ ነው ብለን ጠይቀናቸው ነበርና በጣም የሚገርሙ መልሶች አግኝተን ነበር። አንዳንድ ሴቶች አፋይ ነው ጨቋይ ነው ይላሉ። አንዳንዶች ደግሞ አይ ሃይማኖት እኮ እኔ ዛሬ ላለሁበት ነገር አስተዋጽኦ አድርጎልኛል የሚል በጣም ጥግና ጥግ የመሰሉ ጥያቄዎች መልሶችን አግኝተናል። ስለዚህ ይሄ ነገር በኢትዮጵያም ውስጥ አለ ማለት ነው። ኢትዮጵያ ሴት ስለ ኤምፓወርመንት ወይስ ስለ መብቃት ስታስብ ደግሞ የሃይማኖቷም ነገር አለ አለባት ያነሳ ነው። በመጨረሻ በመደምደሚያ እነዚህ ስብስቦች በጣም ሪች ናቸው፣ በጣም ጥልቅ ናቸው። እኛ በጣም ጥቂቷን ያነሳ ነው። በጥናት ጥያቄ ስለተገደድን የጾታዊ ጉዳዮችን የማብቃት የኢምፓወርመንትን ጥያቄ ነው የጠየቅነው። ነገር ግን ከዛ በዘለለ ደግሞ ለሀገር ግንባታ፣ ለመቻቻል፣ በቃ የኢትዮጵያዊ እሴቶች ያሉባቸው አሁንም ድረስ መሬት ላይ ያሉ ኢትዮጵያዊነት የተገነቡባቸው ህብረቶች ናቸው። ስለዚህ ከህክምና አንጻር እንኳን ይጠና ቢባል ሳይኮሎጂካል ኢፌክታቸው በደንብ መጠናት ይችላል። ከዛም በዘለለ ከፖለቲካው አንጻር መጠናት ይችላል። ከማህበረሰብ ግንባታ አንጻር መጠናት ይችላል። ገና በጣም ጥልቅ ሆኖ ሳለ ከላይ ነው ትንሽ የጨለፍ ነው ከነዚህ ስብስቦች እና ይጠኑ፣ ይደፈሩ። እንደዚህ አውዳዊ ልኬት ያላቸው ጥናቶችም በኢትዮጵያ ልክ የተሰፉ የተሰሩ መሬት ላይ ያሉ ነገሮችን የሚያጠኑ ጥናቶች እንዲበረታቱ ጠቁመን ጥናቱን ደምድመናል።
በጣም ነው የማመሰግነው እየሩስ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አድማጮች ከኛ ጋር ስለሆናችሁ እናመሰግናለን። ኢትዮጵያውያን ሙዚቃ አድማጮችን ብሎም የሙዚቃ ሰዎችን ይጠቅማሉ የተባሉ ቴክኖሎጂ ቀመስ አገልግሎቶች ገበያውን እየተቀላቀሉ ነው። ከሰሞኑ የሙከራ አገልግሎቱን የጀመረው ባና የተሰኘ መተግበሪያ በሙሉ አቅሙ መንቀሳቀስ ሲጀምር አድማጮች ሙዚቃዎችን በቀላሉ የሚያገኙበት፣ ሙዚቀኞች ደግሞ ከቅጂ ስጋት በጸዳ መልኩ የጥበብ ውጤታቸውን መሸጥ የሚችሉበት መልካም አማራጭ እንደሚሆን ተሰምቷል። ባና ስለተሰኘው አገልግሎት ለማወቅ ሀብታሙ ስዩም ከአንድ እንግዳ ጋር አጭር ቆይታ አድርጓል።
ስሜ ስቴፋኖስ ዘውዴ ይባላል። የማብ ቴክኖሎጂስ ስራ አስኪያጅ ነኝ።
ይሄ ማብ ቴክኖሎጂስ የተባለው ተቋም ምን አይነት ስራዎችን የሚሰራው፣ መቼስ የተቋቋመ ነው?
ማብ ቴክኖሎጂስ የሚባለው ድርጅት ከአንድ አመት በፊት ነበር የተቋቋመው። ዋና ፎከስ የምናደርግበት ዘርፍ ሶፍትዌር ዴቨሎፕመንት ነው ማለት ነው።
እንግዲህ በቅርቡ ባና የተባለ አገልግሎት ለመጀመር እየተሰናዳችሁ እንደሆነ ተሰምተዋል። ለመጀመሪያ ጊዜ ባና ስለሚባለው አገልግሎት የሚሰሙ አድማጮች ምን አይነት አገልግሎት ነው፣ መቼ ተቋቋመ ብለው መጠየቃቸው አይቀር ይመስለኛል። እስቲ ከዚያን ጀምር።
ባና የተቋቋመው ያው ከአንድ ወር በፊት ነበረ። ዋናው ስራው ያው የአርቲስት የክቡር አርቲስት ዶክተር አርቲስት ጥላሁን ገሰሰን ሙዚቃ ለፐብሊኩ ለመልቀቅ ነበረ። ዋነኛም እንደዚህ የተደረገበት ምክንያት ያው ዘፈን አፍቃሪዎች እና የጥላሁን አድናቂዎች የሆኑ ሰዎች ዘፈኑን ገዝተው ሙሉ ገቢውን ደግሞ ለገበታ ለሀገር ፕሮጀክት ለማዋል ነበረ። ያንን ለማድረግ ነበር የተጀመረው። ግን ከዚህም በኋላ ደግሞ ያው ለባናም ሌሎችም ሀሳቦች አሉ፣ የተለያዩ ሙዚቃዎች የመሳሰሉትን ነገሮች እንዲወጡ ማለት ነው።
ይሄ አገልግሎት መጀመሩ ማንን በምን ሁኔታ ይጠቅማል? ለሙዚቀኞችና ለአድማጮችና ለተቀረው ሕዝብ ያለው ፋይዳስ ምንድን ነው?
ኦኬ፣ ዋናው ያው የአርቲስቶችን ዘፈን ለፐብሊኩ ለማስተላለፍ ነው። ይህንንም በምናደርግበት ሰዓት አንደኛ ያው ዘፈን አፍቃሪዎች ቀጥታ የሙዚቃውን ስራ ሰፖርት በማድረግ ያው ዘፈኑን እንዲገዙት ነው። ከዛም በኋላ ደግሞ የዘፈኑንም ደግሞ ይሄ አላግባብ ፓይረሲ የመሳሰሉትን ነገሮችን ደግሞ ዘፋኝን መብት ለመጠበቅ ሲባል የስር በሆነ መንገድ ነው ለመልቀቅ እየሞከርን ያለ ነው። ስለዚህ አርቲስቱም ያው እሱም ስራ በተገቢው መልክ ይሰራጫል ለኦዲየንሱ እንደም ኦዲየንሱም ደግሞ የሚፈልገውን ሙዚቃ እንዲያገኝ ብለን ነው የሰራነው ማለት ነው።
ሙዚቃ መሸጥም ሆነ መግዛት ማዳመጥ የሚፈልጉ ሰዎች በምን ሁኔታ ነው አገልግሎቱን መጠቀም የሚችሉት?
አሁን ለጊዜው የፊጉር አርቲስት ዶክተር ጥላሁንን ብቻ ዘፈን ነው ያለው በእኛ ፕላትፎርም ላይ። በቅርብ ቀን ግን ያው እንለቀዋለን። ለጊዜው አፕሊኬሽኑ ለአንድሮይድ ተጠቃሚዎች ነው የሚቀርበው። ሰው ፕሌይ ስቶር ላይ ገብቶ ዳውንሎድ አድርጎ መጠቀም ይችላሉ። በቅርብ ቀን ደግሞ ለውጭ ሀገር ለሚገኙ የሙዚቃ አድናቂዎች ደግሞ ፕላትፎርም እንለቀዋለን። ያው ኤኒ ፎርም ኦፍ ፔመንት በቪዛም በማስተርካርድም የሚከፍሉበትን አማራጮች እየሰራን እንገኛለን ማለት ነው። ለጊዜው ግን በኢትዮ ቴሌኮም 50 ብር ካርድ የጥላሁን ዘፈን ማግኘት ይቻላል ማለት ነው።
ይህንን አገልግሎት በማደራጀት ሂደት ውስጥ የገጠሟቸው ችግሮች አሉ ወይ? ኢትዮጵያ ውስጥ እንደዚህ ያለ አገልግሎት መጀመር ፈታኙ ነገር ምንድን ነው?
ያው ዋናው ስራዬ ስለምን ነው የዘፈኖቹን ለማሰራጨት ነበረ። ስለዚህ ምን በምናደርግበት ሰዓት ዋናው ለእኛ ምንድን ነው ያደረገን፣ ያው ሲኪር በሆነ መንገድ ወይ እንደ ሲኪር በሆነ ቻናሎች እንዴት ነው የምንለቀው ነው ዘፈኑን ያላግባብ ዲስትሪቢዩት እንዳይደረግ ለማድረግ ነበር። በዛ ዙሪያ ነበረ በደንብ የሰራ ነው። ከዛም በተጨማሪ ግን ብዙ ያጋጠሙ እንትኖች አልነበሩም።
እጅግ በጣም አመሰግናለሁ እስጢፋኖስ። ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? አገልግሎቱን በተመለከተ በመጪ ጊዜያት ልትደርሱበት የምትፈልጉት ደረጃና እቅድ ምንድን ነው?
ዋናው ያው ለሙዚቃ አድናቂዎች የተለያዩ አርቲስቶችን ስራዎች ማቅረብ ነው የምንፈልገው፣ አርቲስቶችንም ስራ እንዲደነቅላቸው። ሁለትም ደግሞ ያው ሙዚቃ አድናቂዎች የተለያዩ አማራጮች ኖሯቸው ፈልግ ዘፈን የትኛው የዓለም ቦታ ላይ ሆነው ማዳመጥ እንዲችሉ ነው የምንፈልገው ማለት ነው።
እጅግ በጣም አመሰግናለሁ እስጢፋኖስ። መልካም ምሽት ይሁንልን።
በልደና ሰንብት አንተ መከራ ችግር ቤቴን ሲሞላ ያየ አይደሉ ይፍቅር ጉርብትናችን በዚህ አብቅቷል ወዳጅ ደህና ውልበል አትድረስብኝ ከደጄ ቻው 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 ጥሩ ነይ ደህና ሁን በል ደህና ሁን ላንቺ ከርሻው መቼ ድር ያደራበት ብርሃን ተክቶት ሸማ ለበሰ ፍላሸት ፊቴ የንባ መውረጃ ይብቃ ተብሎ ዛሬ ታበሰ ሽልማት ለኔ የተባለች ይቻ ታጋሬ የተሰጠች ምን ትጠብቃለ ጓዝ ውጫልልህ ችግር ዘና ሰንበት እንጃልልንጃልልንጃል ደስታዬ አዲሱ ጓዴ የሩቅ ዘመዴ በልግባ ግባ እባክ ግባ በሞቴ እቻትና ልጅትም ቤቴ እቻትና ልጅትም ቤቴ እቻትና ልጅትም ቤቴ እቻትና ልጅትም ቤቴ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ዝግጅቶቻችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ቪያ ማሪክ ያላችሁ አድርሱ። ጋቢና ቪያ@ኒውስ.com የሜል አድራሻችን ተጠቀሙ። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ስናስተናግዳችሁ አምሽተናል። በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ ሰላም
በርጋታ ቀኖችን ብውል ተገፍ ወድሪቶ ብቸኝነት በቅቶ ሲበማየው ከላይ ወጥቶ 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 ደስታዬ አዲሱ ጓዴ የሩቅ ዘመዴ በልግባ ግባ እባክህ
It's just enough.